voice of America.
የኢትዮጵያ ፓርላማ የገንዘብና የኢኮኖሚ ትብብር ሚኒስትር ዴታ ያቶ አለማየሁ ጎጆን ያለመከሰስ መብት ማንሳቱና በቁጥጥር ስር ማዋሉ ተገልጧል። በሙስና ወንጀል ተጠርጥረው የተያዙት የመንግስት የሥራ ኃላፊዎችና ባለሀብቶች ቁጥርም ጨምሯል። የአዲስ አበባው ዘጋቢያችን እስክንድር ፍሬው የላከው ዘገባ ዝርዝሩን ያቀርባል።
ባለፈው አርብ ላስቸኳይ ስብሰባ የተጠራው ለረፍት ከተበተነበት የተሰበሰበው የኢትዮጵያ ፓርላማ የህዝብ ተወካዮች ምክር ቤት የአንድ ሚኒስትር ዴታን ያለመከሰስ መብት ማንስቷል። ያለመከሰስ መብታቸው የተነሳው እኚሁ የገንዘብና ኢኮኖሚ ትብብር ሚኒስትር ዴታ አቶ አለማየሁ ጎጆ በፍርድ ቤት ማዘዣ በቁጥጥር ስር መዋላቸውም ተገልጿል። የኢትዮጵያ መንግስት በሙስና ወንጀል በተጠረጠሩ የመንግስት የሥራ ኃላፊዎች፣ ባለሀብቶችና ደላሎች ላይ ምርመራ ያደረገ መሆኑን ከገለጸ ወዲህ በቁጥጥር ስር የዋሉ ከፍተኛው ባለስልጣን ናቸው ሚኒስትር ዴታው። ያለመከሰስ መብታቸው የተነሳውና በቁጥጥር ስር የዋሉትም በከባድ የሙስና ወንጀል ተጠርጥረው መሆኑን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። ሚኒስትር ዴታው የተጠረጠሩባቸው ዋና ዋና ጉዳዮችም በፌዴራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባይ አማካኝነት ለምክር ቤቱ መዘርዘራቸው በዘገባው ተመልክቷል። ከነዚህ አንዱ በገንዘብና ኢኮኖሚ ትብብር ሚኒስቴር የተቀናጀ የፋይናንስ አስተዳደር ስርዓት ለመዘርጋት ሲደረግ ከቆየው እንቅስቃሴ ጋር የተያያዘ መሆኑን ተጠቅሷል። በዚህ ወቅት ለአንድ የውጭ ኩባንያ ከ20 ሚሊዮን ዶላር በላይ ያለ ጨረታ መሰጠቱንና በዚህ ውስጥ የጥቅም ትስስር እንዳለ መነሳቱንም ዘገባው አብራርቷል። ግዢውም በግዢ ኤጀንሲ እውቅና እንዳላገኘ ተጠቅሷል። ሚኒስትር ዴታው በዚህ ውስጥ ድርሻና የጥቅም ትስስር እንደነበራቸው የሚያሳዩ ሰነዶች እንዳሉ ጠቅላይ አቃቤ ሕጉ መግለጻቸውም ነው በዘገባው የተመለከተው። የስራ ተቋራጩ የተሰጠውን ስራ ሙሉ በሙሉ ሳያጠናቀቅ ክፍያ እንደተፈጸመለትም ተገልጿል። በተያያዘ ዜና የቀድሞው የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር አቶ ዘይድ ወልደ ገብርኤል በከባድ የሙስና ወንጀል ተጠርጥረው በቁጥጥር ስር መዋላቸው በመንግስት የመገናኛ ብዙሃን ተገልጿል። ይህንን ተከትሎም በሙስና ተጠርጥረው የታሰሩት የስራ ኃላፊዎች፣ ባለሀብቶችና ደላሎች ቁጥር 50 ደርሷል። የተተኮረው በከፍተኛ ባለስልጣናት ላይ ሳይሆን በበታቾቻቸው ላይ ብቻ እንደሆነ የሚገልጹ አስተያየቶችን የሚጠቅስ ጥያቄ የመለሱት የፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባይ ሂደቱ መቀጠሉንና በየትኛውም ደረጃ ላይ ያሉ ባለስልጣናት ይሁኑ በመረቡ ውስጥ ገብተው ከተገኙ መጠየቃቸው እንደማይቀር ሰሞኑን በሰጡት መግለጫ ተናግረው ነበር።
በዚህ የምርመራና የማስረጃ ማሰባሰብ ሂደት ላይ የሚደረገው አጠቃላይ የማጣራት ስራ የሚያደርሰን መዳረሻ ሚኒስተሩም ጋር ይሁን ሚኒስተር ዴታው ጋር፣ ወደ ጎንም ሌላ ኃይል ይሁን ወደ ታችም ይሁን እስካደረሰን ጊዜ ድረስ የሚጠየቀው ኃይል መጠየቁ አይቀርም። ነገር ግን በተሰበሰቡት መረጃዎችና ማስረጃዎች ፍሮንት ላይን ላይ የምናገኘው የሞስተን ስልጣን ያለው ይህ ኃይል ነው። በዚህ መሰረት ይህንን ኃይል ይዘን የምርመራ ስራችን እናጠናክራለን። ምርመራው የሚወስደን ወደ ሚኒስትሩ ወደ ሚኒስትር ዴታው ከሆነ ሚኒስትሩም ይሁን ሚኒስትር ዴታው ያለ ምሕረት መጠየቁ አይቀርም። ወደ ጎንም የሚወስደን ከሆነ ወደ ጎን የሚመለከተውን አካል መጠየቁ አይቀርም። ወደ ታችም የሚወርድ ከሆነ ወደ ታች ያለውንም አካል መጠየቅ አይቀርም። ስለዚህ የሙስና ተግባር አጥፊዎችን ለማስቀጣት ታስቦ የተያዙ የተጠረጠሩ ሰዎችን ብቻ ለማስቀጣት ታስቦ ሳይሆን ተግባሩን በመምራት ረገድ ያለውን የሙስና ሰንሰለት የመበጣጠስና በዘርፉ የሚታየውን የሙስና ፕራክቲስ የማዳከም ስራዎችን የመስራት ጉዳይ ነው። ስለዚህ ይህንን መሰረት አድርገው ምርመራው ሊያደርሰን የሚችለን ደረጃ ላይ እስከምንደርስ ጊዜ ድረስ በየደረጃው ያለ ኃላፊነት ያለው ኃይል ተጠያቂ ከመሆን የማይድን መሆኑን ማየት የሚቻልበት ሁኔታ አለ። ስለዚህ አንዳንድ ወገኖች መንግስት በዚህ መንገድ ሚኒስተርና ሚኒስትር ዴታ ካልጠየቀ ራሱን አላየም የሚባለው ጉዳይ የዋህነት ነው። ምክንያቱም የመንግስት ሀብትና ገንዘብ በስፋት የማንቀሳቀስና የማስተማራት ኃላፊነት የተሰጠው ኃይል ይሄ ኃይል ጉዳዮችን የሚያመቻቸውና የሚፈጽመውም ኃይል ይሄው ኃይል ነው። ይህ ኃይል ባቀረባቸው የውሳኔ ሀሳቦችና ሙያዊ ሀሳቦች ላይ ተመስርቶ ሚኒስትሩ ወይም ሚኒስተር ዴታው ሊወስን ይችላል። ያ ማለት ኃላፊነት የለበትም ማለት አይደለም። በዚህ ረገድ ሚኒስትሮችም በኔትወርክ ውስጥ ገብተው የተገኙበት ደረጃ ላይ ከተገኘ ተጠያቂ ከመሆኑ ይሄ
ይሄም ሆኖ መንግስት በምርመራና በመረጃ እንጂ ከየትኛውም ኃይል በሚደረግ ግፊት እርምጃ ለመውሰድ እንደማይጣደፍ አቶ ጌታቸው አስታውቀዋል።
ነገር ግን አንድ ግልጽና ጥንቃቄ ሊደረግበት የሚገባው ኃይል ደግሞ የጠላት ኃይል የሚባለው ወገንም ደግሞ ስርዓቱን ከማዳከም አንጻር የተወሰኑ ግለሰቦችን ታርጌት በማድረግ ከሌ ካልተያዘ ትርጉም የለውም እየተባለ የሚደረገውን የጸረ ሙስና እንቅስቃሴ ለማዳከምና ትርጉም ለማሳጣት የሚደረግ እንቅስቃሴዎች ያሉ መሆናቸውን በግልጽ እንገነዘባለን። ስለዚህ በጸረ ህዝብ ኃይሉ ግፊትና በጸረ ህዝብ ኃይሉ አነሳሽነት ተገፍተን ወደ እርምጃ ያልሆነ እርምጃ ለመውሰድ የምንገደድበት ሁኔታ ሊኖር አይገባም። ጉዳዮችን በሰከነ መንገድ ማየት አለብን። አጥፊ የሆነ ኃይል በህግ ፊት እኩል ነው መጠየቁ አይቀርም። አጥፊ ያልሆነ ኃይል ደግሞ በሌሎች ኃይሎች ግፊት ገብተን የምንይዝበትና ለህግ የምናቀርብበት ምንም አይነት ሌጋል ግራውንድ የለንም። ሌጋል ግራውንድ የለንም ብቻ ሳይሆን ብናደርገውም በውጤት ደረጃ የከሸፈ ውጤት ነው የሚሆነው። ስለዚህ በዚህ መንገድ የማይከድበት መሆኑን በግልጽ መገንዘብና መረዳት ተገቢ ይሆናል።
በሙስና ወንጀል ተጠርጥረው የተያዙ የመንግስት የሥራ ኃላፊዎች በፌደራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መቅረባቸውና የ14 ቀናት ተጨማሪ ምርመራ ጊዜም እንደተጠየቀባቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።